Tambino B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዕለተ ማክሰኞ ጥር 10 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም ወጣቶችን የሚያዝናኑ የሚያስተምሩ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል
እንደ ሀገር ውስጥ በዘመን ጥራት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበርና የነሱን አፍንጫ ከዛው ከሰውነታቸው አካል ውስጥ አፍንጫ ይሰራላቸው ነበር።
አሁን ደግሞ የሰማችኋቸው በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን ነው። በኢትዮጵያ የፕላስቲክ ቀዶ ጥገና ሕክምና ያለበትን ደረጃ የሚያስቀኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም እንጋብዛለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስምንሽ ቆየነኝ። በማቀናበር ደግሞ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ተሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ከዛሬ ጀምሮ ለሶስት ቀናት የሚከበረው የጥምቀት በዓል ዛሬ በተለያዩ የሀገሪቱ ክፍሎች እየተከበረ መሆኑ ተገለጸ። በተለይም በሺዎች የሚቆጠሩ የዲያስፖራ ማህበረሰብ አባላት ተገኙበት ታሪካዊ ጎንደር ከተማና አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች የዛሬው የከተራ በዓል መከበር መጀመሩ ተገልጿል። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። የሱዳን ተሃሎች ትላንት ሰኞ ሰባት ተቃዋሚዎችን መግደላቸውን የሱዳን ሐኪሞች ማህበር አስታወቀ። የሱዳን ደህንነት ሹሙ ለቀውሱ ተጠያቂ የሆኑትን ሰዎች ለፍርድ እንደሚያቀርብ አስታውቋል። ትላንት ሰኞ የተገደሉት ሰዎች መፈንቅለ መንግስቱን በመቃወም በተደረጉት ሰልፎች እስከዛሬ የተገደሉት ሰዎች ቁጥር 71 እንደሚደርሰው ተነግሯል። የወታደራዊ መሪ ጀነራል አልቡርሃን ትላንት ሰኞ ከጸጥታ ኃላፊዎች ጋር አስቸኳይ ስብሰባ ያደረጉ ሲሆን ሊመጣ የሚችለውን የሽብርተኝነት አደጋ ለመቋቋም የጸረ ሽብር ኃይል ለማቋቋም ስምምነት መደረሱን የሱዳን ልዕልና ምክር ቤት አስታውቋል። መንግስት ባወጣው መግለጫ ሰላማዊ ተቃውሞን ወደ አመጽ መቀየር ቀውስ ፈጥሯል ያላቸውን ወገኖች ተጠያቂ ለማድረግ መታቀዱም ተመልክቷል። ባለስልጣናቱ በቀውሱ በርካታ የጸጥታ አስከባሪዎች መቅሰላቸውን ገልጸዋል። ባለፈው ሐሙስም አንድ የፖሊስ ጄኔራል ከተቃዋሚዎች በተሰነዘረ ጥቃት በስለት ወቅቱ መገደሉን የሱዳን ባለስልጣናት አስታውቋል። የትላንቱ ጥቃት የተካሄደውም ዩናይትድ ስቴትስ ዲፕሎማቶች የአፍሪካ ቀንድ መልእክተኛ ዴቪድ ስታተርፊልድ እና የአፍሪካ ጉዳይ ረዳት ዋና ጸሐፊ ሞሊፊ ወደዚያው እያመሩ ባሉበት ወቅትና ዋሽንግተን ለወራት የዘለቀው ቀውስ እንዲረግብ ለሽምግልና ጥረት በማድረግ ላይ እያለች መሆኑም ተመልክቷል። በሳዑዲ አረቢያ የሚመራው የአረብ ሀገራቶች ወታደራዊ ጥምረት የሁቲዎች ይዞታ በሆኑ የየመን ዋና ከተማ ሰነአ አካባቢዎች ላይ ባለፈው ሌሊት ከባድ የተባለ የአየር ድብደባ አድርሷል። ጥምረቱ ድብደባውን ያደረሰው ሁቲዎቹ የተባበሩት አረብ ኤሚሬትሶች ውስጥ ትላንት የድሮን ሚሳኤል ጥቃት ከፈጸሙ በኋላ ነው። በጥቃቶቹ ሲቪሎችን ጨምሮ የህይወትና የንብረት ውድመት መድረሱን ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ወረራ ልትፈጽም እየተዘጋጀ ጅሽ ነው የሚል ስጋት ባለበት በአሁኑ ሰዓት ከዩክሬን ፕሬዝዳንት ጋር ለመነጋገር ወደ ዩክሬን መጓዛቸው ተነገረ። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ በአጣዳፊ የተዘጋጀው ጉዞ ብሊንከን ከዩክሬን ፕሬዝዳንት ቭላድሚር ዘለንስኪ እና የውጭ ጉዳይ ሚኒስትሩ ዲሚትሪ ኩሊባር ጋር ነገ ረቡዕ ኪየቭ ውስጥ ተገናኝተው እንዲነጋገሩ በመታቀዱ እንደሆነ አስታውቋል። የሚኒስትሩ መግለጫ ጨምሮ እንዳመለከተው የጉዞው ዓላማ ዩናይትድ ስቴትስ ለዩክሬን ሉዓላዊነትና የግዛት አንድነት መጠበቅ ያላትን ቁርጠኝነት ያሳያል ተብሏል። ብሊንከን ወደ ጀርመን በማቅናትም ከጀርመን የውጭ ጉዳይ ሚኒስትር አናሌና ባሮቦክ ጋር እንደሚገናኙና በሩሲያ ጉዳይ ስላለ ዲፕሎማሲ ጥረትም እንደሚነጋገሩም መግለጫው አመልክቷል። በሌላ ዘገባም የጀርመን ውጭ ጉዳይ ሚኒስትር ሩሲያን እንደሚጎበኙም ተነግሯል። የብሊንከን ጉዞ ባለፈው ሳምንት ውስጥ በሩሲያና ዩናይትድ ስቴትስ ባለስልጣናት መካከል ዩክሬንን አስመልክቶ በጄኔቭ የተካሄደው ስብሰባ ያለምንም ውጤት መጠናቀቁን ተከትሎ መሆኑ ተመልክቷል። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ወደ ስመኝሽ ቆየ እመልሳችኋለሁ።
ጋቢና ኤደንን ለዜናው አመሰግናለሁ። አድማጮች ፕሮግራማችን ባጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በዓሉን ለምታከብሩ መላው የክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ እንላለን። ወደ ተከታዩ መሰናዷችን እንለፍ። የፕላስቲክ ቀዶ ጥገና ሰዎች ቀድሞ የነበራቸውን ገጽታ የሚመልሱበት፣ የሚገነቡበትና የሚቀይሩበት የህክምና ዘዴ ሲሆን ገጽታን በተለያዩ አደጋዎች ካጡ በኋላ ለመመለስ የሚደረግ ህክምናና የውበት ማሻሻያዎችን ያካትታል። በኢትዮጵያ በማደግ ላይ የሚገኘውን ይህን ህክምና በተመለከተ ኤደን ገረመው በነርቭ ምክንያት እጃቸው ላይ ደረሰውን ጉዳት ታክሞ የዳኑትን አቶ ከድር ሸርሞሎ እንዲሁም የኢትዮጵያ ቀዶ ጥገና ማህበር ፕሬዝዳንትና በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን አነጋግራለች። ቀጥሎ ይቀርባል።
ነርቬን መስታወቱ ሲወድቅ ለመጠየና ሶስት አቶ ይገዛቶ ነበር። ነርቭ ቆመጣ ነርቭ ሲቆጥ በቃዛ ሰምና ዶክተራት ከዚ ነርቭ አገኝናቸው ተብሎ ጥሩ ህክምና ነው ያደረጉልን። አሁን በጤንነት ይገኛል። የአሁን የሞት ዳና ነው የሚመጣ።
አቶ ከድር ሸርመሎ ናቸው። በዲላ ከተማ ነዋሪ ሲሆኑ የሁለት ልጆች አባት ናቸው። በግራጃቸው ላይ የደረሰ ጉዳት ሶስት አቶቻቸው ታጥፈው እንደቀሩና የነርቭ ጉዳት እንዳደረሰባቸው ይናገራሉ። ነገር ግን በተደረገላቸው የፕላስቲክ ቀዶ ጥገና ህክምና መዳናቸውንም ነው የሚገልጹት። ይሄ የህክምና መንገድ ታዲያ ከፕላስቲክ ቀዶ ጥገናዎች መካከል አንዱ የሆነው ዘርፍ ነው። ለሳቸው የተፈጸመላቸው የሳቸው ቀዶ ጥገና የሰሩትና ኢትዮጵያ ውስጥ ይሄ ቀዶ ጥገና ይስፋፋ ዘንድ የበኩላቸውን እያበረከቱ የሚገኙት የኢትዮጵያ የቀዶ ጥገና ማህበረሰብ ፕሬዝዳንትና የኢትዮጵያ የፕላስቲክ ቀዶ ጥገና ማህበር የቀድሞው ፕሬዝዳንትና የአሁኑ ስራ አስፈጻሚ ኮሚቴ አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር አታክልቲ ባራኪ የዛሬ እንግዳይ ናቸው። አስቀድሜ የጠየኳቸው ስለ ህክምናው እንዲያብራሩልኝ ነው።
በመሰረቱ እንደዚህ ፎርምን ባይዝም ለብዙ ዘመናት ሲሰራ የነበረ የህክምና አይነት ነው። ከሶስት ሺህ ዓመት በፊትም ሰዎች ይህንን ህክምና ይጠቀሙ ነበር እና ለዚህ እንዲያውም ብዙ ጊዜ የሚገለጸው ይጠቀስ አንድ ሰው አለ፣ ሽሙር ከሚባል ሰውዬ ነው። ህንድ ሀገር ውስጥ በዛ ዘመን ጥፋት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበር እና የእነሱን አፍንጫ ከዛው ከሰውነታቸው አካል ውስጡ አፍንጫ ይሰራላቸው ነበር። ከዛም በኋላ እንግዲህ የፎርምም ሳይዝ በአጠቃላይ ባህላዊ ህክምናም ሆነ በኋላም ደግሞ ይህ ደግሞ እንደዚህ ህክምና እያደገ ሲመጣ ፎርም እያያዘ መጥቶ ከዛ በኋላ ግን በሁለቱ ትልልቅ የዓለም ጦርነቶች፣ ሌሎችም የተከሰቱ ሁኔታዎች ፎርም እንዲይዝ አደረገ እና ምንድን ነው ተርሚኖሎጂውን ስንወስድ ቃሉ ይሄ ቃል ሙሉ በሙሉ ሙያውን አይገልጠውም። ነገር ግን ለመነሻ ያህል ፕላስቲኩ አንድም ግን ክፍት መስጠት ማለት ለዚህ በፕላስቲክና ሪኮንስትራክቲቭ ሰርጀሪ የህክምና ሙያ ሁለት ትልቅ ነገሮችን እናያለን። አንደኛው ቅርጽ መስጠት ነው። ለአንድ ለጎደለ አካል ወይም ደግሞ አይጎድልም መሻሻል ያለበት አካል ሲኖር ያንን አካል ቅርጽ መስጠት ነው። ወደ ኖርማል ለእይታ ወደ ለሚያመች ቅርጽ መስጠት ነው። ሁለተኛው ደግሞ የመስራት ችሎታን በተለያየ ምክንያት በምናጣበት ጊዜ ወደ በኋላ ልንመጣ እንችላለን፣ እሱ ላይ ያንን ያጣነውን የመስራት አቅም እንደገና እንዲኖረን እና ተመልሰን ወደ አስደሳች የሆነ አምራች የሆነ ሰው ሆነን እንድናገለግል እንድንኖር የሚያደርግ እነዚህን የያዘ ሰፊ ሙያ ሲሆን አንዳንድ ጊዜ ከሌሎች ሙያዎች ጋር ድንበር ይሽትንም ይቀራል። ከአንገት በላይ ሊቀራ ይችላል። ከማግኒፊሻል ሰርጀሪ ከሚባለው ጋር ሊቀራ ይችላል እና ሰፊ ሙያ ነው። ለጥቅም ይሄድ ይመስላል።
እንግዲህ አሁን በዓለም አቀፍ ደረጃ ያለው የህክምና ደረጃ እና በኢትዮጵያ ያለበት ሁኔታ ምን ይመስላል? ያው
ምንድን ነው እንደ ማንኛውም የእድገት ጥያቄ እንደኛ አይነት ሀገሮች ብዙ ጊዜ በብዙ ነገር ወደኋላ ይቀራሉ። አንዱ ወደኋላ የሚቀሩበት ደግሞ የህክምና አስተጣት ደረጃውና ስፋቱ ነው። ስለዚህ ፕላስቲክ ሰርጀሪ የፕላስቲክና ሪኮንስትራክቲቭ ህክምና ተመሳሳይ የሆነ ተፈንታ አለው እና ለማወዳደር በጣም ያስቸግራል። የሰውን ቁጥር በጣም ብዙ ነው። ለዛ ሙያ የሚያስፈልገው ቀዶ ጥገና ብቻ አይደለም፣ በተጨማሪ ሌሎች ባለሙያዎች የሚገቡበት ትልቅ ዘርፍ ስለሆነ በደንብ ሁሉን አቀፍ የሆነ ሆሊስቲክ የሆነ ስራ መስራት ይቻላል። ውጭ የሚሆንበት ጊዜ ያለበት ሀገር ላይ የሚሄድበት ጊዜ፣ እኛ ሀገር ላይ ደግሞ እነዚህ ነገሮች ብዙ አይታዩም። ግን የኛን ሀገር ምንድን ነው ሶስት ምሳሌ መክፈል ይችላል። እንደ ታሪክ ክላሲክ ታሪክ ውስጥ ተገርክና ሶስት ትልልቅ ምዕራፎች አሉ። አንደኛው ምዕራፍ ከ1974 ዓመት በአውሮፓ አቆጣጠር በፊት የነበረው ነው። በዛ ጊዜ ስራዎች ምንም ብዙ ሪከርድ የለም፣ ግን በቀጥታም ባይሆን ቀጥታ ባልሆነው መንገድ አንዳንድ ስራዎች እንደሚሰሩ አመለካች ነገሮችን እናውቃለን። ለምሳሌ በአለት ማዕከል መልቲናሽናል ንጆ በነበረበት ጊዜ የስጋ ደዌ ሕክምና ነው የሚሰጡ ሰዎች አብረው በተጓዳኝ የሪሃብሊቴቲቭ ሰርጀሪ የሪኮንስትራክቲቭ ሰርጀሪ ይሰጡ ነበር። በእጅ ላይ በነርቭ ላይ በፊት ላይ በእግር ላይ በቁስሎች ላይ ብዙ ሕክምናቸው ይሰጡ ነበር። ምክንያቱም ለ90 ዓመት የቆየ ሆስፒታል በመሆኑ ሌሎቹም ሆስፒታሎች እንደዚህ የነበሩ ይመስለኛል። ሌላው ደግሞ በሚሽነሪ የሆኑት ሰዎች ተቀላቅለው ያን ሕክምና የሚሰጡ ይመስለኛል። እና ከ1974 በፊት የነበረው ነገር በእውነት እንትን ይፈልጋል፣ ጥናት ይፈልጋል። በደንብ ሪከርዶች ካሉ ለማየት የሚያስችል ምናምን ይመስለኛል። ሰፊ የጥናት ርዕስ ሊሆን ይችላል።
አድማጮች፣ ኤደን ከዶክተር አታክልቲ ባራኪ ጋር የነበራት ቆይታ አላበቃም። ቀጣዩ ክፍል በነገው ምሽት ይቀርባል። ወደ ተከታዩ መሰናዷችን እንለፍ። ህፃናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርስ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድን ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር፣ በወላጅ መሃል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ያደርጋቸው ይችላል። ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል ስል ወላጆችንና የቤተሰብ አማካሪ አነጋግሬያለሁ። ወደዛው እንለፍ። ፍቅረ ሰላም ጌትነት የ8 ዓመትና የ5 ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ
ከ3ኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርቴን ለማድረግ አልሄድም ማለት ምናምን እያለ ያለቅስ ነበር እና በጣም ያስቸግረ ነበር የመጀመሪያው አካባቢ።
የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር።
አትሄዱ ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን አጋጠመ፣ ምን ሆንክ፣ ምን አደረግሽ ብለን ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው፣ ከሱ ጋር መዋል እፈልጋለሁ ምናምን ስላለች ስለዚህ ቤት ያለውን ነገር እንዲስ ያደርጋሉ፣ ወይም ከኛ ጋር ያለውን ነገር ማለት ነው።
በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዘኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።
በማልቀስ ሊገልጡት ይችላሉ። በመታመም ሊገልጡት ይችላሉ። ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ አይነት ሊያሳዩ ይችላሉ።
ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸውና የአኗኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ።
ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት ያን ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስድ ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት። አንዳንዶቹ ደግሞ ትምህርት ቤት ሄደው ከአሁን በፊት የገጠማቸው ጥቃት፣ ስድብ፣ ነቀፌታ ካለ መሸማቀቅ ካለ ወደ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጠለባቸው ይችላል።
ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሃል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ።
ሁሉ ነገር አንተ ትምህርት ስለማትወደው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ መጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ይሄ ድባት የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል። እና ዝም ብለን በደስታጣው ከማውገዝ እና በደስታጣው የሆነ ነገር ከምንላቸው ምንድሙ ነው ሊሆን ይችላል። በተለይ ቅድም የዘርዘር ኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸው እና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ ጤና መጓደልም ሊሆን ይችላል።
ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።
ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ። የኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበልን እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው ላል።
ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል።
ያልተለመደ ነገር ሲያሳዩ ያልተለመደ ነገር እየተቆጡ ምናምን ደግሞ ዛሬ እንዲውላል ደግሞ እንዲውላል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም ምንድነው የማየው ብሎ ያንን ተከታትሎ ልጆችን በተቻለ መጠን ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጥኛል የሚል ሌላ ፍርሃት መጨመርና እነዚህ የበለጠ ቤታቸውንም እንዲጠሉ እንዲፈሩ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደርጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል።
ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ።
ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ፣ ምክንያቱም ልጆቻችን በእነዚህ ሁሉ ነው የሚቀረጹት እና ልጆችን የሚቀርጿቸው ልጆቻችን የሚቀርጿቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ የበጀቱ ጓደኝነቱን ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ።
ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በእስራኤል ሰሜናዊ ክፍል የሚገኘው ሚግዳል ከተማ ከኢየሱስ ክርስቶስ ተከታዮች መካከል አንዷ የሆነችው መግደላይት ማርያም የትውልድ ስፍራ መሆኑ ይነገራል። ከገሊላ ባህር አቅራቢያ በሚገኘው በዚህ ስፍራ የእስራኤል ባለስልጣናት እንቅስቃሴ በዛበትን ጎዳና ማስፋት ይፈልጋል። ይህን ከማድረጋቸው በፊት ግን በስፍራው አንዳች ታሪካዊ ርባና ያለው ነገር አለመገኘቱን ቀድሞ ማረጋገጥ አለባቸው። ይሁን እንጂ አንድ የብዙ ሰዎችን ትኩረት የሰረቀ ነገር ተገኝቷል። የሮኪሮስንን ዘገባ ሀብታሙ ስዩም ያሰማናል።
ከአስር ዓመታት በፊት በሐዋርያት ወንጌል ላይ ተጠቀሰችው የኢየሱስ ክርስቶስ ተከታይ መግደላዊት ማርያም የትውልድ ስፍራ እንደሆነ በሚነገርለት ጥንታዊው የሚግዳል ከተማ የቀደምት ታሪክ አጥኚዎች የእብነበረድ ወለል ያለው በባለ ቀለም ስዕሎች ያጌጠ ጥንታዊ ቤተ መቅደስ በቁፋሮ አግኝተዋል። አሁን ደግሞ ከባ ከመያጣው አውራ ጎዳና በሌላ ገጽ ላይ ሌላ ቤተ መቅደስ አግኝተዋል። ኢየሱስ ክርስቶስ በመድር በኖርበት ዘመን እንደታነጹ የሚነገርላቸው ሁለት ቤተ መቅደሶች በአንድ ስፍራ ሲገኙ ይሄ መጀመሪያ ጊዜ ነው። ዲና ቤሰለም ጎርኒ ከሃይፋ ዩኒቨርሲቲ የመጡ የቁፋሮ ሂደቱን የመሩ ባለሙያ ናቸው።
We are exposing a huge neighborhood dated to the first century AD.
እድሜው እስከ መጀመሪያው ክፍለ ዘመን ኢየሱስ ክርስቶስና ማርያም መግደላዊት እስከነበሩበት ዘመን የሚመዘዝ ሰፊ መንደር ዳግም ለእይታ እንዲበቃ አድርገናል። ቤተ መቅደሱ በኢየሩሳሌም ውስጥ ግልጋሎት ይሰጥ ነበር። የጊዜ ሰሌዳው በጣም ግልጽና እቅጡን የተቀመጠ ነው። ከዚያን ጊዜ በፊትም ሆነ በኋላ ስለሆነው የሚነግረን ምንም ሌላ ማስረጃ የለንም። እጅግ ጠቃሚና አስደሳች የቁፋሮ ዘመቻ ነበር።
በወቅቱ የአይሁዳውያን የጸሎትና የመስዋዕትነት ስነስርዓት ይከውን የነበረው በኢየሩሳሌም በሚገኘው ቤተ መቅደስ ነበረ። በሚግዳል ከተማ በቁፋሮ እንደተገኙት አይነቱ ሁለቱ ቤተ መቅደሶች ለሕዝባዊ ስብሰባና ለቅዱስ መጽሐፍ ጥናት አገልግሎት የሚውሉ ነበሩ። ዲና አቢሴሎም በድጋሚ
We are standing on a synagogue 2000 years ago. Unbelievable. It gave a lot.
2000 ዓመት ካስቆጠረ ቤተ መቅደስ አጠገብ ቆመናል። የማይታመን ነው። ብዙ መረጃዎች ሰጠናል። በዚህ ይኖሩ የነበሩ አይሁዶች ከቤተ መቅደሱና ከኢየሩሳሌም ጋር ስላላቸው ግንኙነት ያሳውቀናል። ልዩና ውብ የሆነው ድንጋይ ራሱ ከኢየሩሳሌም ቤተ መቅደስ በዚህ በገሊላ ለሚኖሩ የአይሁድ ማህበረሰቦች ሲባል የመጣ ነው።
የጥና ስፍራ ሰፊና መላውን ጥንታዊ የማግዳላ ከተማን የሚያካልል ነው። ቁፋሮውን በጥንቃቄ ለማከናወን ተመራማሪዎች በርከት ያሉ ሰራተኞች አስፈልገዋቸዋል። እነዚህ ሰራተኞች በሙሉ በልዩ ፍቃድ ከምዕራብ ፍልስጤም የመጡ ናቸው። ከነሱ መካከል አንዱ ከማል ሳማይሶ ነው። ፈጣሪ ይመስገን። በዚህ ያለው ስራ ጥሩ ነው። ሰራተኞችም ስራም አለ። ስፍራው ደግሞ በጣም ያምራል። እንዴት ስራው እንደምናከናውን አስተምረውናል። እኛም ስራውን ወደነዋል ያለው ከማል። በእስራኤል ህግ መሰረት ማናቸውም ግንባታዎች ከመደረጋቸው በፊት የአርኪኦሎጂ ጥናት በስፍራው ሊደረግ ይገባል። በርካታ ጠቃሚ ታሪካዊ ስፍራዎች የተገኙት እንዲህ ባለው ድንገተኛ ሰሳ ነው። በዚህ ስፍራ ላይ በቁፋሮ ስራ ላይ ተሰማሩት የታሪክ ተመራማሪዎች ግኝታቸው በተገቢው ሁኔታ እንደሚያዝ ተስፋ ያደርጋሉ። ይሁዳ ገብሪን አንዱ ናቸው። በእስራኤል አውራ ጎዳና ድርጅትና የቅርስ ባለስልጣን ዘንድ ማወላወል ተፈጥሯል። አሁን ምን እናድርግ? ወደፊት ንግፋ። በዚህ ጠቃሚ ታሪካዊ ስፍራ የሚደረግን ስራ ማስቆም እንደማይቻል አውራ ጎዳናውን በተመለከተ የያዘውን እቅድም እንዲቀይር መንግስትን ለማሳመን ጥረት እያደረግን ነው ያሉት እሳቸው። ትርክቶችና የእምነት መዛግብት ኢየሱስ ክርስቶስ በዚህ ስፍራ ላይ አስተምሯል ቢሉም የቁፋሮ ባለሙያዎች ግን እስካሁን በቀጥታ ይህንን የሚገልጽ ማስረጃ አላገኙም። የመጽሐፍ ቅዱስ ታሪክ አጥኚዎች መግደላዊት ማርያም ይህንን ቤተ መቅደስ ልትጎበኝ የምትችልበት የታሪክ አጋጣሚም ተፈጥሯል ብለው ያምናሉ።
ለምሽቱ ያዝናችሁ ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን @voaamharic ላይ ልታደርሱ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። Oh.